ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የካቲት 30 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ 16.2 ሚሊየን ተከታዮች ባሉት አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት በየዕለቱ በጣም ብዙ ነገሮችን እያከናወንን ስለምንውል በሕይወት ውስጥ በጣም አስፈላጊ የሆኑ ነገሮችን ማለትም የእኛን መንፈሳዊ ሕይወትና ከእግዚአብሔር ጋር ያለንን ግንኙነት ብዙን ጊዜ እንዘነጋለን። ስለዚህ አንድ ጊዜ ቆም ብለን በማሰብ ለመጸለይ እንሞክር ማለታቸው ተገልጿል። አሁን ያለንበት የአብይ ጾም ወቅት እንደሆነም ይታወቃል። ለዛሬ ዕለት አስተንትኖ ይሆናችሁ ዘንድ የመረጥንላችሁ መልእክት የሚከተለው ይሆናል። ጾም መጾም ማለት የረሃብ አድማ ማድረግ ማለት አይደለም። በተቃራኒው ጾም ለእግዚአብሔር ትእዛዝ ራሳችንን እንድናስገዛ ያግዘናል። የራሳችንን ሳይሆን የእግዚአብሔርን ፍቃድ እንድንፈጽም ያግዘናል። ከ1922 እስከ 2002 ዓ.ም ከኖረው አሜሪካዊ ኤድዊን ሉዊስ ኮል አባባሎች የተወሰደ። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት ማለትም በየካቲት 29 2010 ዓ.ም በሮም ላለፉት ቀናት ሲካሄድ በነበረው ከአውሮፓ አህጉር ለተውጣጡ የዘርዓ ክህነት አስተዳዳሪዎች ስብሰባ ማጠቃለያ ላይ ተገኝተው ንግግር ማድረጋቸው መገለጹን ርዕሰ ሊቃነ ጳጳሳት ፍራንቼስኮ ከዚህ ቀደም ይህንን የአብይ ጾም ወቅት አስመልክተው በመላው ዓለም ለምትገኘው የካቶሊክ ቤተ ክርስቲያን ምዕመናን አስተላልፈውት በነበረው መልእክት በየካቲት 30 2010 ዓ.ም የ24 ሰዓት ምስጢረ ንስሐንና የቅዱስ ቁርባን ስግደት እንዲደረግ ማወጃቸውን ከዚህ ቀደም መዘገባችን የሚታወቅ ሲሆን በዚህም መሠረት በመላው ዓለም በምትገኘው የካቶሊክ ቤተ ክርስቲያን የቅዱስነታቸውን ጥሪ በመቀበል ይህንን የ24 ሰዓት የምስጢረ ንስሐን አገልግሎትና የቅዱስ ቁርባን ስግደት ተግባራዊ ማድረጋቸው መገለጹን የሚያመለክቱ ዜናዎችን በዛሬው ለዝግጅታችን በቅደም ተከተል ወደ እናንተ አድማጮቻችን ጆሮ የምናደርሳቸው ዘገባዎቻችን ይሆናሉ። በመጨረሻም ይህንን ያለንበትን የአብይ ጾም ወቅት አስመልክተን በካቶሊክ ቤተክርስቲያን ምእመናን ዘንድ ዘወትር አርብ የሚደረገውን የመስቀል መንገድ አስመልክተን ያዘጋጀንላችሁን አጭር አስተምሮ እናስደምጣችኋለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትና ዕለት ማለትም በየካቲት 29 2010 ዓ.ም በሮም ላለፉት ቀናት ሲካሄድ በነበረው ከአውሮፓ አህጉር ለተውጣጡ የዘርዓ ክህነት አስተዳዳሪዎች ስብሰባ ማጠቃለያ ላይ ተገኝተው ንግግር ማድረጋቸው ተገለጸ። ክቡራንና ክቡራት አድማጮቻችን ቅዱስነታቸው በወቅቱ ያደረጉትን ንግግር ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉ ከወዲሁ እንጋብዛለን። የተወደዳችሁ ወንድሞቼ፣ እዚህ ከእናንተ ጋር በመገኘቴና እናንተን ሰላም ለማለት በመብቃቴ ከልብ ላመሰግናችሁ እወዳለሁ። ይህም ግንኙነታችን አሁን በአውሮፓ አህጉር እያደረግን የምንገኘውን አዲስ የስብከተ ወንጌል ስርጭት ጉዞ ይደግፋል የሚል ሐሳብ አለኝ። እንደ ሰው ልጅና ካህን እንደ መሆናችን ካሳለፍነው የሕይወት ልምዶቻችን ውርስ እንማራለን። ሆኖም ግን በተመሳሳይ መልኩ አዲስና የተለያዩ ባህላዊ ቅርጾች ያላቸው አስተሳሰቦች በየጊዜው እየተወለዱ መሆናቸውን መገንዘብ ይኖርብናል። በዚህም ምክንያት ከተለማመድናቸው አንዳንድ ልምዶቻችን በመውጣት አዳዲስ የሆኑ ልምዶችን በገንቢ ሁኔታ ለመማር መዘጋጀት ይኖርብናል። በዚህም ረገድ እኛ እይታችንን ለእኛ ሲል በተሰቃየው በሞተው ከሙታን በተነሳው በክርስቶስ ላይ ልናደርግ ይገባል። የእርሱ ቁስሎችና በዓለም ውስጥ የትንሣኤ ምልክቶች መለየት እንችላለን። በዚህም ተስፋ ተሞልተን በተስፋ የስብከተ ወንጌል አገልግሎቶቻችንን በተጠናከረና አዲስ በሆነ መልኩ ማፋፋም ይኖርብናል። የተወደዳችሁ ወንድሞቼ፣ መንፈሳዊ የሆነ ጥሪን እኛ በፍጹም መፍጠር አንችልም። ነገር ግን እኛ ማድረግ የምንችለው መንፈሳዊ ጥሪን በመቀበል የተሰጠንን የእግዚአብሔር ምሕረታዊ ግልጸት መመስከር ብቻ ነው የሚጠበቅብን። እርሱ እኛን ከራሳችን ወጥተን ወደ እርሱ እስክንሄድ ድረስ እኛን መጥራቱን በፍጹም አያቆምም። ይህም እርሱ የሚለው ቃል ማንኛውንም በችግር ውስጥ የሚገኘውን ሰው የሚመለከት ነገር ሲሆን፣ በዚህም ሁኔታ ሰዎችንና እግዚአብሔርን መቅረብ የሚፈልጉ ሰዎችን በሙሉ ማገዝን ያጠቃልላል። ለክህነት አገልግሎት የሚዘጋጁ ወጣቶችን በዚህ አግባብ ማብቃት ያስፈልጋል። ብቸኝነት የሚሰማቸውን ሰዎች ከሰዎች ጋር ለማቀራረብ፣ ከእግዚአብሔር የራቁ ሰዎችን ደግሞ ወደ እግዚአብሔር የማቅረብ ተግባር ተሰጥቷቸዋል። በዚህም አግባብ ለእግዚአብሔር ጥሪ ምላሽ ልትሰጡ ይገባል። እናንተን በዚህ የተገኛችሁ ካህናትን በሙሉ እመቤታችን ቅድስት ድንግል ማርያም በእናትነት ጥበቃዋ እንድትጠብቃችሁ እማጸናለሁ። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት ከአውሮፓ አህጉር ለተውጣጡ የዘራ ክህነት ኃላፊዎች አድርገውት የነበረውን ንግግር ሙሉ ይዘቱን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ከዚህ ቀደም ይህንን ያለንበትን የአብይ ጾም ወቅት አስመልክተው በመላው ዓለም ለምትገኘው የካቶሊክ ቤተ ክርስቲያን ምዕመናን አስተላልፈውት በነበረው መልእክት በየካቲት 30 2010 ዓ.ም 24 ሰዓት ምስጢረ ንስሐና የቅዱስ ቁርባን ስግደት እንዲደረግ ማወጃቸውን ከዚህ ቀደም መዘገባችን የሚታወስ ሲሆን፣ በዚህም መሠረት በመላው ዓለም በምትገኘው የካቶሊክ ቤተ ክርስቲያን ይህንን የቅዱስነታቸውን ጥሪ በመከተል የ24 ሰዓት የምስጢረ ንስሐ አገልግሎትና የቅዱስ ቁርባን ስግደት የሚካሄድበትን ሁኔታ በማመቻቸት ተግባራዊ እያደረጉ መሆናቸውን ለመረዳት ተችሏል። የዚህ መርሃ ግብር አንዱ አካል በሆነው በዛሬው ቀን ማለትም በየካቲት 30 2010 ዓ.ም በቫቲካን በሚገኘው በቅዱስ ጴጥሮስ አደባባይ በርከት ያሉ ምዕመናን ተሰብስበው ይህንን መንፈሳዊ ተግባር ለመፈጸም ተራቸውን ሲጠባበቁ እንደነበረ ከስፍራው ከደረሰን ዜና ለመረዳት የተቻለ ሲሆን፣ ቅዱስነታቸው በበኩላቸው በቅዱስ ጴጥሮስ አደባባይ ተገኝተው ምስጢረ ንስሐን ማስገባታቸውን ለመረዳት ተችሏል። ምስጢረ ንስሐ የሚገባ አንድ ሰው የእግዚአብሔርን መለኮታዊ ምሕረት ሊመሰክር ይገባዋል። ምንም አይነት ጣልቃ ገብነት ሳይፈጥር እግዚአብሔርን በዝምታ የሚናገረውን ነገር ሕሊናውን ከፍቶ ሊያዳምጥ ይገባዋል ማለታቸውን ለመረዳት ተችሏል። ንስሐ የሚያስገቡ ካህናት አናዛዦች ወይም አገልጋዮች ናቸው እንጂ ራሳቸው የይቅርታ ባለቤት ግን አይደሉም በማለት በአንድ አናዛዥና ተናዛዥ መካከል ያለውን ግንኙነት የገለጹት ቅዱስነታቸው በንስሐ ወቅት የአናዛዡ ካህን ሚና መሆን የሚገባው ኃጢአተኛውን ስለ ኃጢአቱ እንዲረዳ በማድረግ ማስተማርና እረኝነቱን በሚገባ ማሳየት ሊሆን እንደሚገባው ቅዱስነታቸው ጨምረው ገልጸዋል። ይህንን በተመለከተ ቅዱስነታቸው የሚከተለውን ብለዋል። ምስጢረ ንስሐ የሚያስገባ አንድ ካህን እርሱ ራሱ የይቅርታ ወይም የጸጋ ምንጭ አይደለም፣ በፍጹም አይደለም። ነገር ግን እንደ አንድ የመገናኛ መሳሪያ ነው። አንድ ካህን ከዚህ ከተሰጠው መንፈሳዊ አገልግሎት ባሻገር ቢሄድ ግን እግዚአብሔር በኃጢአተኛው ልብ ውስጥ ገብቶ እንዳይሠራ ያግደዋል። ይህንን በጥልቀት መገንዘብ ግን የሰው አእምሮ ባለቤት ከመሆን ያድናል። በተለይም ደግሞ ምስጢረ ንስሐ ለሚፈጽሙ ወጣቶች ጥንቃቄ ማድረግ ይገባል። ምክንያቱም ወጣት በመሆናቸው የተነሳ በጥንቃቄ ማነጽ ይገባል እንጂ አስተሳሰባቸውን ለመጫን መቸኮል ግን አይገባንም ብለዋል። በምስጢረ ንስሐ ወቅት አናዛዥ ካህኑ የሚጫወተው ሚና እየቀነሰ በሚመጣበት ወቅት በአንጻሩ ታላቅና ዘላለማዊ ካህን የሆነው የክርስቶስ ሚና እየጨመረ እንዲሄድ ያደርጋል ያሉት ቅዱስነታቸው ምስጢረ ንስሐን የሚያስገባው ካህን ይህንን ተግባራዊ ለማድረግ ከፍተኛ የሆነ ትሕትናን መላበስ ያስፈልገዋል። መልስ ከመስጠት በፊት ጥያቄውን በሚገባ ማዳመጥ ይኖርበታል ብለዋል። ይህንን በተመለከተ ደግሞ ቅዱስነታቸው የሚከተለውን ብለዋል። ምስጢረ ንስሐን የሚያስገባ አንድ ካህን በቅድሚያ ማዳመጥ ይኖርበታል። ይህንንም የሚያደርገው ምስጢረ ንስሐ በመግባት ላይ ያለውን ሰው እንደ ሰውና በተጨማሪም እንደ መለኮታዊ መንፈስ በመሆን ማዳመጥ ይኖርበታል። በዚህ ምስጢራዊ ውይይት ይህንን ንስሐ በመግባት ላይ ያለውን ወንድሙን ማዳመጥ ይኖርበታል። ይህንን በምናደርግበት ወቅት ድሃና ትሑት የሆነውን ኢየሱስን ራሱ ያዳምጣል ማለት ነው። በዚህ መልኩ መንፈስ ቅዱስን በመናዳምጥበት ወቅት ለገባነው ቃል ኪዳን ታዛዦች እንሆናለን፣ የቃሉም አድማጮች እንሆናለን። በዚህም የተነሳ ምስጢረ ንስሐን በመፈጸም ላይ የሚገኘውን ሰው የተሟላና ውጤታማ የሆነ ንስሐ እንዲያደርግ እንረዳዋለን። በዚህም ረገድ በኃጢአቱ የተጸጸተ ሰው ከክርስቶስ ጋር እንዲገናኝ እንረዳዋለን ካለው በኋላ ንግግራቸውን አጠናቀዋል።
ክቡራንና ክቡራት አድማጮቻችን እምነታችን ይህ ነው በሚል አርዕስት ወደ እናንተ ዘውትር በዚሁ ሰዓት የምናቀርብላችሁ ሳምንታዊ ዝግጅታችን ነው። በዛሬው ዕለት የምናቀርበው የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽሕፈት ቤት ሐዋርያዊ ሥራዎች ኮሚሽን የካቶሊክ እምነታችን ምንነት፣ ካቶሊክ በመሆናችን የሚሰማን ደስታ በሚል አርዕስት ካሳተመው መጽሐፍ ላይ የወሰድነውን 14ቱ የመስቀል መንገድ ማረፊያዎች ከቆዩት የካቶሊክ ቤተ ክርስቲያን ሃይማኖታዊ ቅርሶችና ልምዶች አንዱ ነው በሚል አርዕስት ያሰፈረውን አስተምሮ ይሆናል። የማቀርብላችሁ ማክዳ ዮሐንስ ነኝ። ከእኛ ጋር በመሆን እንድትከታተሉን ከወዲሁ ጋብዛለን። አስራ አራቱ የመስቀል መንገድ ማረፊያዎች ከቆዩት የካቶሊክ ቤተ ክርስቲያን ሃይማኖታዊ ቅርሶችና ልምዶች አንዱ ነው። ወደ ካቶሊክ ቤተ ክርስቲያን ስንገባ በግድግዳው ላይ የተሰቀሉ 14 ስዕሎችን እናገኛለን። እነሱም 14ቱ የመስቀል መንገድ ጸሎት ማረፊያዎች ናቸው። እነዚህ 14ቱ ስዕሎች ክርስቶስ ከጲላጦስ ቤተ መንግሥት እስከ ሞተበት የጎለጎታ ኮረብታ ድረስ ያሳለፈውን ስቃይና መከራ የሚያሳዩ ዋና ዋና ክስተቶችን የሚያሳስቡን ናቸው። እኛ ካቶሊኮች በተለይም በአርባ ጾም ወቅት ይህን የመስቀል መንገድ ጸሎት ማድረግ እንወዳለን። ይህን በማድረጋችን ክርስቶስን በጎልጎታ ጉዞ እናጅባለን። በእርግጥ ሕማማችንና ስቃያችንን የተጋራው ክርስቶስ ራሱ ነው። ስቃዩ ስቃያችን፣ ሞቱ ሞታችን ነው። ይህን ጸሎት ስናደርግ ከክርስቶስ ጋር ከጨለማና ከሞት ወደ ትንሣኤ ብርሃን እንሻገራለን። አንደኛ ማረፊያ፣ ክርስቶስ ሞት ተፈረደበት። ምናልባት አንዳንድ ጊዜ እኛም በሌሎች በውሸት እንከሰስና ይፈረድብን ይሆናል። በእንዲህ አይነት አጋጣሚዎች ክርስቶስን እናስባለን። ሁለተኛ ማረፊያ፣ ክርስቶስ መስቀሉን ለመሸከም ተቀበለ። ሁላ ችንም በህይወታችን የምንሸከሙ መስቀል ህመም መከራ ችግር አለን። ሶስተኛ ማረፊያ ክርስቶስ በመስቀሉ ስር ለመጀመሪያ ጊዜ ወደቀ። ሁላችንም መስቀላችንና ችግራችንን ከአቅማችን በላይ ሆኖ የሚሰማን ጊዜ አለ። አቅቶን የምንወድቅበትም ጊዜ አለ። ነገር ግን ከክርስቶስ ጋር እንደገና ተነስተን መንገዳችንን እንቀጥላለን። አራተኛ ማረፊያ ኢየሱስ ከእናቱ ከማርያም ጋር በመንገድ ተገናኘ። ማርያም ሁላችንንም በችግራችንና በስቃያችን ጊዜ ሁሉ ልትረዳን ዝግጁ ናት። አምስተኛ ማረፊያ ቀራንዮ ስምዖን የክርስቶስን መስቀል በመሸከም ረዳ። በዚህ ማረፊያ በችግራችን ጊዜ ስለሚረዱን ሰዎች እግዚአብሔርን እናመሰግናለን። ስድስተኛ ማረፊያ ቬሮኒካ የምትባል ሴት ፊቱን ጠረገችለት። የተቸገሩ ሰዎችን በምንረዳበት ወቅት ሁሉ የክርስቶስ ፊት በፊታችን ላይ ይታተማል። ሰባተኛ ማረፊያ ኢየሱስ ለሁለተኛ ጊዜ ወደቀ። እኛም ደግመን በተመሳሳይ ኃጢአት ወደ ችግር ላይ እንወድቃለን። ነገር ግን ከኢየሱስ ጋር እንደገና ከወደቅንበት ተነስተን መንገዳችንን እንቀጥላለን። ስምንተኛ ማረፊያ ኢየሱስ የኢየሩሳሌምን ሴቶች አጽናና። በኃጢአታችን፣ በመከራችን፣ በችግራችን ላይ ማልቀስ አለብን። ነገር ግን ኢየሱስ ስቃያችንንና ሞታችንን አብሮ ስለሚሸከም ልንጽናና ይገባናል። ዘጠነኛ ማረፊያ ኢየሱስ ለሶስተኛ ጊዜ ወደቀ። አንዳንዴ በሕይወታችን ከሚከሰቱ ችግሮች እንደ ህመም፣ ስቃይና ተስፋ መቁረጥ በሚያጋጥመን ጊዜ ባዶነት ይሰማናል። ሆኖም ያለ ኢየሱስ የእኛ ሁኔታ ተስፋ የሌለው ነው። ነገር ግን ከእሱ ጋር ስንሆን መከራችን ምንም ያህል ከባድ ቢሆንም እንኳን መሸከም እንችላለን። አስረኛ ማረፊያ ኢየሱስ ልብሶቹን ተገፈፈ። አንድ ቀን ምናልባት መልካም ስማችንና ያለንን ሁሉ ልንገፈፍ እንችላለን። ያ ወቅት ግን ከተረሳውና ያለውን ሁሉ ከተገፈፈው ከክርስቶስ ጋር ፍጹም አንድነት የምንመሰረትበት ወቅት ሊሆን ይገባል። 11ኛ ማረፊያ ኢየሱስ በመስቀል ላይ ተቸነከረ። በሽታ ወይም ዕድሜ በአልጋ ላይ የሚቸነክረን ወቅት ይመጣል። ከክርስቶስ ጋር አንድ ሆነን ግን ፍቅራችንን ለእግዚአብሔር፣ ሕይወታችንን ለወንድሞቻችንና እህቶቻችን አገልግሎት ማቅረብ እንችላለን። 12ኛ ማረፊያ ኢየሱስ በመስቀል ላይ ተቸንክሮ ሞተ። በሞታችን ጊዜ ከኢየሱስ ጋር ሆነን አባት ሆይ ነፍሴን በእጆችህ አደራ እሰጣለሁ እያልን እንጮኋለን። 13ኛ ማረፊያ ኢየሱስን ከመስቀል አወረዱት። ከሥልጣናችንና ከነበርንበት ደረጃ ሙሉ በሙሉ የምንወርድበት ጊዜ ይመጣል። ሕይወት ወደ ፍጻሜ ትመጣለች። ስለዚህ ወደ ዘላለማዊ ጥበብ በእግዚአብሔር ዘንድ የማያልቅ ዋጋ ስላለው ነገር እንዲያስተምረን መጸለይ አለብን። 14ኛ ማረፊያ ኢየሱስ ተቀበረ። መቃብር ለእኛ ለክርስቲያኖች ወደ አዲስ ሕይወት መግቢያ በር ነው። በመቃብራችን ውስጥ ለብቻችን አንቀርም። ክርስቶስ በኋላ ወደ አዲስና የክብር ሕይወት ሊወስደን አብሮ ከእኛ ጋር ወደ መቃብር ይገባና በጎናችን ሆኖ ይቆያል።
Jesus, I live on tonight.
አድማጭ ወጫችን ቀደም ሲል ያስደመጥናችሁ እምነታችን ይህ ነው በሚል አርእስት ዞትር በዚህ ሰዓት የምናቀርበው ሳምንታዊ ዝግጅታችን ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ ያማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።
Skin hoy, guitar and